ጠዋት አንድ ሰው ሲነሳ በተለይ መጥፎ ሊሆን ይችላል የሚባል ዜና አንቲሲፔትድ ባድ ኒውስ ወይም ማንኛውም ዜና በሱ አትጀምሩ ነው የሚባለው። እና የመጀመሪያ ነገር ከተቻለ ግራውንዲንግ ማለትም ጸሎትም ከሆነ ጸሎት፣ ሜዲቴሽንም ከሆነ ሜዲቴሽን።
የተፈጥሮ አደጋዎችና በተለያዩ አካባቢዎች የሚፈጸሙ ጥቃቶችን ጨምሮ በሰዎች ልቦና ጭንቀት የሚያሳድሩና
ጥልቅ ሐዘን እንዲሰማን የሚያደርጉ ዜናዎች በዓለም ዙሪያ በርከት ብለው ይሰማሉ።
በመደበኛ የመገናኛ ብዙሃንም ይሁን መሰረት የሌላቸውን የሐሰት ወሬዎች ጨምሮ በማህበራዊ ትስስር ገጾች የሚሰሙ አሳዛኝ ዜናዎችን ያለማቋረጥ መስማት
የነኚህ መንፈሳዊ አሉታዊ ወሬዎች የይለት ገጠመኝ መሆን ከአላፊ ጊዜያዊ ስሜት ባሻገር የሚያስከትለው የጤና መቃወስ ይኖር ይሆን? ምንስ ማድረግ ይበጅ ይሆን?
ባለፉት ጥቂት ወራት ኢትዮጵያ ውስጥ ብዙዎችን ለህልፈትና ለስቃይ የዳረጉ ጥቃቶችና ግጭቶች አስመልክቶ የሚሰሙ ዜናዎችና ወሬዎችን ጨምሮ በርዕሱ ዙሪያ ለሚነሱ ጥያቄዎች የስነ ልቦና ባለሙያ ጋብዘን አወያይተናል።
ተደራራቢና ያልተቋረጡ የህይወት ፈተናዎች የሚያስከትሉትን የስነ ልቦና ቀውስ በጊዜ ለመፈተሽ የታለመ ዝግጅት ነው። በዓለም ዙሪያም ተመሳሳይ ተጽዕኖዎች ይታያሉ። ግጭቶች ያልተቋረጡባቸው በተለይም በተለያዩ የኢትዮጵያ አካባቢዎች ለመጠነ ሰፊ ጥቃቶች የተጋለጡ የቤተሰብ አባላቶቻቸውን ያጡ ወይም በቀጥታ ሰለባ የሆኑ ወገኖች በተለያዩ ግዚያት ችግሮች የተፈራረቁበት ህዝብ ቢሆንም እንዲህ ሳይቋረጥ የሚደርስ መከራ የሚያስከትለውን ጉዳት ግን ማሰብ ይከብዳል። ችግሩ አላበቃም እና ፕሮፌሰር ዮናስ በቅድሚያ በመከራው ውስጥ ያሉትን ሰዎች ፈተና ብንመለከት እንደምን ላሉ የስነ ልቦና ቀውሶች የመዳረግ ዕጣ ይገጥማቸው ይሆን? እንዴትስ ይረዳል?
ኢንሻአላህ ይሄ ሁላችንንም የሚያሳዝን ነገር ነው። እንዲህ አይነት ሰቆቃ በግለሰብ በቤተሰብ በሰፈር ውስጥ ሲካሄድ በምንሰማው ዜና በየትኛውም ቦታ ቢሆን እንደ ማንኛውም ግለሰብ ልባችን ይሰበራል። እኔ ከሙያ አንጻር እንዲህ አይነት አሰቃቂ ነገሮች አንድ ሰው ላይ በቀጥታ ሲደርስ ወይንም ሌላው ሰው ላይም ሲደርስ ማየት ይሄ ነው እንግዲህ በእንግሊዝኛ ቋንቋ ትራውማ የምንለው። ከሰው ልጆች ከተለመደው መደበኛ ኑሮ ውጪ የሰው ህሊናና አስተሳሰብ ሊሸከመው ከሚችለው ውጪ እጅግ አሰቃቂ ነገር በአንድ ሰው ላይ ሲደርስ ወይም በሌላ ሰው ላይ ሲደርስ ማየት ይሄ ሰቆቃ ሁሉ ሰው ላይ ተመሳሳይ ውጤት ያመጣል ወይ ብለን ብንጠይቅ አይደለም። ለዚህ ነው እኛ ሙያ የምንገረመው። መቶ ሰዎች እጅግ አሰቃቂ ነገር ሲደረግ ቢያዩ በተወሰነ ደረጃ የተወሰነ በማዘን በአብዛኛው ሰው ይኖረዋል። ከዛ ውስጥ አንዳንዱ ግን የተወሰነ ጊዜ አዝኖ ከዛ ሬዚሊየንት ጭራሽ እንዲያውም ያንን ችግር ለመፍታት ቆርጦ የመነሳት ሁኔታ የሚያሳያል። አንዳንዱ ደግሞ ከዚህ በኋላ ህይወቴ አልቆላታል ከእንደዚህ አይነት ነገር ውስጥ አልፌ ካሁን በኋላ ከመኖር መሞት ይሻለኛል ብሎ ተስፋ ይቆርጣል። የተለያየ አይነት ነው። ለዚህ ነው በእንግሊዝኛ ትራንዛክሽናል ሞዴል ኦፍ ስትረስ ማለትም በሁለት ነገሮች መሃል የሚካሄድ ግንኙነት ማለት ነው። በግለሰቡና በሰቆቃው የግለሰቡም አስተሳሰብ አመለካከት ሃይማኖቱም ሊሆን ይችላል ፍልስፍናውም ሊሆን ይችላል ተፈጥሮም ሊሆን ይችላል። ለአንዳንዱ ሰው እንዲህ አይነት ሰቆቃ ሲያጋጥመው ከዚህ በኋላ ኑሮ የለም ብሎ የሚላለ፣ ሌላው ደግሞ የተለያየ እና ይሄን ጀርመን ሀገር በደረሰው በሆሎኮስት በቪየትናም ጦርነት የቦታው ጥናቶች ነበሩ እና ይሄ ለብዙ ዓመታት የተደረገ ጥናት ይሄ የሁለቱ ነገሮች የግለሰቡ እና የውጭ ሁኔታ የሁለቱ የመጨረሻ ውጤት የሁለቱ ባህል ያለው ግንኙነት።
መልካም ፕሮፌሰር ዮናስ፣ ይህ ጉዳት የደረሰባቸው የስነ ልቦና ሁከቱንም የግድ ማስተናገድ የተጋለጡት ሰዎች በራሳቸው ላይ በደረሰ በደልም በታዛቢነትም ሲሆን በሁለቱም አንስተዋልና በቀጥታ ከችግሩ መሃል ባይሆኑም በቤተሰብ በወላጆቻቸው በቅርብ ዘመዶቻቸው አልፎ አልፎም በማህበረሰብ በአጠቃላይ የሚደርሰው መከራ ያባዘናቸው እንደ ማህበረሰብም ይገጥመናል የሚሉና የሚያሳስቧቸው ሌሎች ጉዳዮች ለጭንቀት ያደረጓቸው ሁኔታው ጧት ማታ ስለሚያስጨንቃቸው ይህን መሰል ጭንቀትና ውጥረት የሚያስከትለውን ጉዳት ለመቀነስስ ምን ሊያደርጉ ይችላሉ? እንቀበልበት ነገሮችን እናስተናግድበት መንገድ ላይ እንደ ግለሰብ ለና የሚገቡ ነገሮች ይኖሩ ይሆን? ጧት ማታ ያን ችግር ማውጣት ማውረድ ብቻ ውስጥ ከመንጠመድ
አንደኛ መከላከል አለ። ችግሩ ሳይባባስ በፊት አንዳንድ ነገሮች መከላከል ይቻላል። ሌላው ባዮ ሳይኮሶሻል ስፒሪቹዋል ሞዴል ማለትም ባዮሎጂካል የሚባለው በመድኃኒት ለምሳሌ አንዳንድ ጊዜ እንደ አይነት ችግር ያጋጥማቸው መተኛት አይችሉም። ስለዚህ ምናልባት መተኛት እንዲችሉ ወይም የጭንቀት በሽታ ለጊዜውም ቢሆን ለማስታገስ መድኃኒት መጠቀም ይገባ ይሆናል። ሌላው ሳይኮሶሻል እንግዲህ የስነ ልቦና ምክር መቀበል ይሆናል። እና ይሄ ሳይኮሶሻሉ በግለሰብ ደረጃ ነው። በቡድን ደረጃ ደግሞ በባህላዊ የአካባቢው ሰዎች ማገለዎች ሌሎች የሰፖርት ኔትወርክ በእድርም በተለያየ መንገድ አንዱ አንዱን የሚያግዝበት ያ ራሱ ይሄንን ችግሩን ባፈር ለማድረግ የሰቆቃው ሰዓት ላይ ውሃ ለመቸለስ እና ግለሰቡ አብሮ እንዳይቃጠል ስነ ልቦና ፈተና እንዳይቃጠል እንደ ቀዝቃዛ ውሃ ለማፍሰስ የህብረተሰቡ መሪዎች ማግሌዎች በተለይ በእኛ ባህል ውስጥ የሃይማኖት መሪዎች እና እንደዚህ አይነት የነሱ ምክርና አስተያየት ትልቅ አስተዋጽኦ ሊኖረው ይችላል። እና እዚህ ላይ እንግዲህ ምሁራን ኃላፊነት አለባቸው ለፕሪቬንሽን ለዚህ አለማርከፍ ማለትም አንድ ቤተሰብ ወይም ሁለት ቡድኖች በሚጋጩ ጊዜ የተጎዳው የኔ በኩል ብቻ ነው ያኛው ምንም አልተጎዳም የኔን ብቻ ሰቆቃ አዳምጡ ሌላው ገደል ይግባ አይነት ነገር ሰዓት ላይ ቤንዚን መጨመር ነገር ግን የለም እስቲ ይሄን ነገር ሰዓቱናችን አብሮ ቤቱን ከመያቃጥል ለምን አንነጋገርም ለምን በሽማግሌዎች አንመክርም ብሎ ይሄ በሶሲዮሎጂካል በቡድን ደረጃ እንዲህ አይነት መፍትሄዎች እንግዲህ ኮንፍሊክት ሪዞሉሽን እና ግጭቶችን ሚዛናዊ በሆነ መንገድ መፍታት ማለት ነው። እና ችግሩን ለመከላከል ሁሉም የህብረተሰብ ክፍል አስተዋጽኦ አለው። ግን በተለይ በእኛ ሙያ ኦፒኒየን ሊደርስ እንደው ሌላው ሰው እንደ መሪ የሚያያቸው እንዳንተ ሙያ ውስጥ ያሉ ጋዜጠኞች ሊሆን ይችላል የፖለቲካ መሪዎች ሊኖሩ ይችላሉ የሃይማኖት መሪዎች ሊኖሩ ይችላሉ እና የነሱ ጸባይና ሁኔታ አመራር ችግሮችን ለመከላከል በጣም ጥቅማል። ስልጣን የሚባለው እንግዲህ ይሄ ነው። አንዱ እንዲህ አይነት ኃላፊነት ስሜት ሲኖር እና ይሄ ኃላፊነት መውሰድ ሲኖር ይሄ እንግዲህ ከመፍቼው ጋር አብሮ ነው ሳይት ነው።
መልካም ፕሮፌሰር ዮናስ፣ በቀጥታ የመገናኛ ብዙሃኑን ዓለም ወደሚመለከተው ጭብጥ ልውሰደው። በየዕለቱ ከያቅጣጫው የሚጎርፈውን መጠኑ የበዛ መልካም ያልሆነ ዜና መከታተል ወዲሁም መልካም ያልሆነ ዜና እጥረት ያለበት ጊዜ አይደለም። በኢትዮጵያ ብቻ ሳይሆን በዓለም ደረጃም የከፉ ዜናዎች ያለማቋረጥ በብዛት የሚሰሙበት ጊዜ ነው እና እንዲህ ያለው ዛሬ ደግሞ ይልቁንም በማህበራዊ ሚዲያው በኩል መሰረት የሌላቸውን ጨምሮ ጠዋት ማታ በብዛት ይሰማሉና ጤናማ ያልሆነ ሁከት ያለው እነተም የግጭትና የችግሮችን መሰረት ያደረገም ሊሆን ይችላል እነሱም በብዛት ወደ ውስጥ ማስገባት ሊያስከትልም ይችላል የስነ ልቦና ችግር ይኖር ይሆን ወይ? ሰዎች የሚከታተሉትን የሚሰሙትን ወሬ መቆጣጠር ያስፈልጋቸው ይሆን ወይ? ይሄ ነገር ይበዛብኛል ለመፍትሄ ከሚደረገው ባሻገር ጧት ማታ መከራ ወደ ውስጥ ማስገባት እነኛ አይደለም ብለው ማሰብ ይኖርባቸው ይሆን?
ይሄ ነገር መቼም የሰው ልጅ የተሰራው ነጋ ጠባ ሰቆቃ ለማስተናገድ ብቻ አይደለም። ይሄንን ነገር ከፋፍሎ ለተወሰነ ደቂቃ ከአንድ ቦታ ተነስተው ወደ ሌላ ቦታ መሄድ አለበት። ለተወሰነ ደቂቃ የሆነ ነገር ማድረግ አለበት። ስለዚህ የግዴታ ያንዳንዱ ሰው በደንብ ቅድም ሊሆን ይችላል ላይሆን ይችላል ጊዜውን ከፋፍሎ መጠቀም አለበት። ምርጫ የለውም። እና ስለዚህ አንዳንድ ጊዜ አሁን ወጣቶች ላይ በተለይ ከመጠን ባለፈ ሁኔታ ዜናም ሊሆን ይችላል ወይ ምንም ነገር ምግባቸውን ሳይበሉ እንቅልፋቸውን ሳይተኙ ከመጠን ባለፈ ሁኔታ ሲከታተሉ በከፍተኛ አእምሮ ህመም ሚታከሙ ሆስፒታል ሲገቡ ያየኋቸው ያከምናቸው አለ። እንግዲህ እነዚህ ወጣቶች ሃይባ የላቸውም ይመክራቸው ወይም ቤተሰብ ውስጥ አባት የለም ወይም እናት የለም በዚህ ችግር አለ አሜሪካ ነገር እና እንደዛ አይነት ሌላውም ላይ ይሄ አለ። ይሄ ትልቅ ሰውም ላይ ቢሆን ለሁሉም ጊዜ አለው ነው ያለው ጠቢቡ ሰለሞን። ይሄ በጣም ትክክል ነው። በእኛም ሙያ ሰው ለሐዘኑም ጊዜ ማድረግ አለበት፣ ለዜናውንም ለሚወስድበት ጊዜ ማድረግ አለበት፣ ለሁሉም ነገር ጊዜ አድርጎ በተለይ ደግሞ በዜና የሚከታተሉ ሰዎች ከሆኑ ማታ ወደ እንቅልፍ ሊሄዱ ሲሉ በተቻለ መጠን የሚረብሽ ዜና ለዓለማት መሞከር። የሚረብሽ ዜና ሰውነቱን አክቲቬት ስለሚያደርግ ማለት የመሸሽ ወይም የመከላከል ስሜት ውስጥ ስለሚከተው የመነቃቃት ስሜት ይፈጥራል። ያ ደግሞ ኖራድረነርጂ ያ ነገር ንጥረ ነገሩ ኬሚካል ሰውነታችን ውስጥ በሚሰራጭበት ጊዜ እንቅልፍ የሚከለክል ነገር ነው። በጣም ኃይለኛ ዜና ከባድ የሚረብሽ ዜና ሲኖር ሰውነታችን ወይ ለመሸሽ ወይ ለማጥቃት አይነት ስሜት ሲገባ ፍላይት ኦር ፋይት የሚባለው በእንግሊዝኛው ሲገባ ግለሰቡ በደንብ ላይተኛ ይችላል። በደንብ ደግሞ አለመተኛት ፍራስትሬሽን ቶለራንስ የምንለውን ጭንቀትና መከራ ፈተና መከላከል አቅም ይቀንሷል ማለት ነው። አንዳንዴም እንዲያውም የሰውነት በሽታ የመከላከል አቅም እሱንም ዝቅ ሊያደርግ ይችላል። አንዳንድ ሰዎች እኮ ጉንፋኑም ይበረታባቸዋል፣ ቁርጥማቱም ምኑም ይጨምር ይችላል ከመጠን ያለፈ ፈተና ሲኖር። ስለዚህ ጠቢቡ ሰለሞን እንዳለው ለሁሉም ጊዜ አለ። ዜናውም በልክ መሆን አለበት እና ለሁሉንም ነገር አብሮ ማስኬድ መቻል አለበት እና ይሄ መልቲፕል አክሽን ኢን ፓራሌል የሚሉት ነገሮችን በአንድ ላይ ማስኬድ መቻል። ሁሉ ጊዜ ማራቶን አይቻልም። አንዳንዴ እያነከስንም ቢሆን ብቻ መቀጠል አለብን። ማድረግ ያለብን ስራም ከሆነ ወደ ስራ መሄድ አለብን፣ እንቅልፍም ከሆነ ወደ መኝታ መሄድ አለብን፣ ልጆችንም መንከባከብ ከሆነ ማድረግ ያስፈልጋል። ያን ሁሉ እያደረግን ዜናውንም መከታተል ይቻላል።
መጠመድ የለብንም።
መጠመድ የለብንም። እሱ ነው ዋናው። እሱ
መልካም ፕሮፌሰር ዮናስ፣ ይሄ ፈተና ለተገልጋዮች ብቻ አይደለም። ሆን ተብሎ የሚፈበረኩትን የሐሰት ዜናዎችና ጣጣዎቻቸውን እነሱ እናቆይና ለብቻ እንመለከታለን። ነገር ግን ከሁኔታዎች መጥፋት በየቀኑ የሚደረጉ የሚፈጠሩት የከፉ ነገሮች ከመሆናቸው የተነሳ ጧት ማታ የሚያሳዝን አደጋ ወይም ሆን ተብሎ የተፈጸመ ጥቃት በማህበረሰብ ወይም በአገር ላይ ይደርስ ይሆናል የሚል የሚያሰጋ ጉዳይ በየለቱ ይሰማል። በልዩ ሙያቸው ሳቢያ በተለይ የሚመለከታቸውን ሰዎች ልናነሳ ነው። ለዚህ ማነጻጸሪያ የሚሆነው ባለፈው ዓመት አብዛኛውን ጊዜያችንን በኮቪድ-19 ፈተናዎች ተጠምደን በነበረበት ጊዜ በግንባር የተሰለፋችሁት የሕክምና ባለሙያዎች በሙያችሁ ምክንያት ለፈተና ተዳርጋችሁ ነበረ። ጠዋት ማታ ህሙማንን ማየት አለ፣ የመጋለጥ እድሉ ከፍ ያለ ነው። ከዚህ አንጻር በስራ ምክንያት የከፉ ዜናዎችን የጦር ሜዳ ውሎ ሊሆን ይችላል፣ የጎርፍ መጥለቅለቅ ሊሆን ይችላል፣ ሱናሚ ሊሆን ይችላል፣ እንዲህ አይነት ነገሮችን እንድንቋቋም ስራችን አዘጋጅቶናል ወይም ይጠበቅብናል። ነገር ግን እንዲህ ሳያቋርጥ ጧት ማታ ሲመጣ ጧት ስንነሳ የከፋ ነገር እንደሚኖር ያሰቡ መነሳት ድረስ ሲደረስ እንዲህ ያለ ሁኔታ በባለሙያዎች ላይ ሊያደርስ የሚችለው ጉዳት ይሄ ቀድም ያነሳውት የጤና ባለሙያዎችንም ሊያዛምዱበት ይችላሉ። በግል ሊደረግ የሚችል ነገር አለ፣ በሙያ ረገድ የሚደረግ ነገር አለ። ያለፈው አንድ አመት ተኩል በኔ ሙያ ያሉትን ጨምሮ ይሄ መሰሉን የየለት ዜና ለሚያጠናቅርም ሰው ቀላል አልነበረምና ምን ይላሉ እዚህ ላይ?
በስራ የተነሳ ብዙ ፈተና አለ። ጋዜጠኝነት እናንተ ዜና ስታጠናክሩ አሰቃቂ ዜና በየቀኑ መስማት ራሱ ትራማቲክ ሊሆን ይችላል። ማለትም ከፍተኛ ጭንቀት ውስጥ ሊከት ይችላል። ሐኪሞችም ነርሶችም እንደዚሁ ወታደሮችም የሀገር መሪዎችም ፖለቲከኞችም ሁሉም ላይ ይሄ ችግር አለ። ነገር ግን አሁን በተለምዶ ፕሮፌሽናሊዝም ይባላል። ይሄ እንግዲህ ማይንድ ሴት አስተሳሰባችን፣ አመለካከታችን፣ ስሜታችን የሚቀረጸው ከሙያው ጋር ተያይዞ በሚሰጠን ስልጠና ነው። እናንተ ሙያ ተወሰነ ማይንድ ሴት አለ። በእኛም ሙያ የተወሰነ ማይንድ ሴት አለ። በወታደርም እንደዛ ነው። አሁን በኮቪድ ጊዜ ወደ ሆስፒታል መሄድ እውነት ለመናገር ፈራ ነበረ። ግን መሄድም አለብን። ስለዚህ አስፈላጊውን ጥንቃቄ እያደረግ ከነ ፍርሃቴ ከነ ግሳንግሴ መሄድ አለብን። ስራ ቦታ ስራዬንም መስራት አለብን። እየሰራሁም ሀሳብ እንደ ድንገት ማስፋ ቅድም እንደ አፍንጫዬ በደንብ አላስተካከልኩት። ሌሎችኛ ኮቪድ ሊኖረው ይችላል። በተለይ አንድ ጊዜ አስታውሳለሁ 27% ፖዚቲቭ ነበር። እዚህ ያለሁበት ከተማ
ከፍተኛ ጉዳት ከደረሰበት ከተማ አንዱ ነው
እና የዛን ጊዜ ማለት ወደ መኪና ማቆሚያው ጋራጅ ስገባ ሆስፒታል አንዳንድ ጊዜ የፓርኪንግ እንትኑን ነክቼ እጄን ሳላጸዳ ፊቴን ስነካ እንዴት መረበሸው መኪናቱን ሊይዝ ይችላል? ምን ጥያቄ የለውም። እና ስለዚህ ይሄ ሙያው ያለው ሙያ ፈተና አለው። ፈተናውን ደግሞ ለመቋቋም ፕሮፌሽናሊዝም ማይንድ ሴት የሚባለው በእውነቱ ስሜትን እና ሀሳብን እንዴት መግራት ይገባል የሚለው ከሙያው ጋር ተያያዘ የሚመጣው ነው። ሌላው የግለሰብ ጸባይ ነው። የተለያየ ባህላዊም ጉዳይ ሚኖች ያለ እና አንድ ነገር ግን መረዳት የሚያስፈልገው አንዳንድ ጊዜ ይሄ ስራ ሲበዛ እንደ ረዥም ሰዓት በመስራት ስራውን እገፋዋለሁ የሚባለው ድሮ ይመስለን ነበር። ግን አሁን ጥናቶች እንደሚያሳዩት እንዲያውም ውጤታማ አይደለም። ይሄ ምንም እረፍት ሳያደርጉ ወይም ከሚሰሩት ነገር ለየት ያለ ነገር ሳያደርጉ ሳምንቱን በሙሉ የሚሰሩ ሰዎች አንደኛ ውጤታማ አይደሉም፣ ሁለተኛ የጤናም ችግር ሊያጋጥማቸው ይችላል። እና እግዚአብሔርም አንድ ቀን ያረፈው ያለ ምክንያት አይደለም። እና ሌላው ቀርቶ አንድ ጆርጅ ማኪዮን የሚባል ሰውዬ ባጠናው ቢያንስ የተወሰነች እረፍት እንኳን ናፍ 5 ደቂቃ 10 ደቂቃ መውሰድ ራሱ ጥሩ ነው ይላል። ምሳሌ ሰጥቶ ሲናገር አንድ የሆነች አትሌት የሆነ ጊዜ ተሸነፈች፣ ዝላይ ላይ ይሁን የሆነ ብቻ። ከዛ በኋላ ኮቿ ምን አላት? ቢያንስ ለአንድ ደቂቃ አይንሽን ጨፍነሽ ትንሽ ትንፋሽ ውሰጂ፣ እንዲህ አይነት ብሬክ ልመጂ አላት። አንድ ደቂቃ ብቻ ያ በዛች ብቻ ለውጥ ማምጣት ይችላል። ሌላው ደግሞ የምታውቀው ሳውዝ ፖል ለማግኘት የደቡብን መጨረሻው ክፍል ለማግኘት አንድ የኖርዌይ አንድ የስኮትላንድ ቡድኖች ክክር ላይ ነበሩ። የዛሬ 8 ዓመት የስኮትላንዱ አየሩ ጥሩ ሲሆን ንፋሱ በማይበዛ ጊዜ ብዙ እስኪደክማቸው ድረስ ይሄዳል። የኖርዌይው ግን በቀን 15 ኪሎ ሜትር ነው 20 ኪሎ ሜትር አየሩ ጥሩ መሆነ መጥፎ ቀጥሏል። ከዛ መጨረሻ ላይ አንድ 3 ቀን ሲቀራቸው አየሩ ጥሩ ሆነ። የስኮትላንዱ በቃ ቀጠለ። የኖርዌይ አዛዡ 15 ኪሎ ሜትር ላይ አቁሙ ይላቸዋል። እረፍት ይውሰዱ፣ አየሩ ጥሩ ነው ቀጥል ቢሉትም የለም አያስፈልግምና የኖርዌይ ጨርሶ ተመለሰ። እንደምታውቀው የስኮትላንዱ ቡድን በሙሉ ሞቱ። መለሰ ሰው አልነበረም። ለወሬ ነገር ያልቀረም እና ማስታወሻቸው ላይ የጻፉት ስራ እዛ ላይ እያንዳንዱ ቀን ይጽፉ ነበር። እና ይሄ በርናውት የሚባለው ማለትም ከመጠን በላይ በመስራት ውጤታማ እንሆናለን የሚለው ስራ በበዛ ቁጥር ወርክ ሃርድ ኤንድ ሃርድ ሞር ወርክ ሞር ወርክ የሚለው አሁን እሱ ጊዜ ያለፈበት ነው። በሳይንስ ድጋፍ የለውም። አሁን ሰማለው ኢትዮጵያ ውስጥም ብዙ ሰዓት የሚሰሩ ሰዎች አሉ። 16 ሰዓት ቅዳሜም ይሰራሉ። ይሄ ውጤታማ አያደርግም ነው አዲሱ። እንዲያውም በርናውት ሲገባ አንድ ሰው ምንድን ነው ጭራሽ ስራውን መጨረሻ ላይ ሊጠላ ይችላል፣ ኑሮንም ሊጠላ ይችላል፣ መፈጠሩን ሊጠላ ይችላል። በዚህ ላይ ብዙ ጥናቶች ይደረጋሉ እና አይ ቲንክ እኔ አሁን ያንን ካየሁ በኋላ ስራ ቦታ ምሳ በኋላ ጊዜ ካለ ከምሳ በኋላ ካልሆነም ወደ ከሰዓት በኋላ ወደ 10 ሰዓት ላይ የ15 እስከ 20 ደቂቃ ናፕ ወስዳለሁ። እና ያ ያድሰኛል። እንደው ሐሳሴን አመለካከቴም እንደው ዓለም ጨልሞብኝ ከሆነ ወደ ናፕ ይልኩት ስነቃ ትንሽ ፈካትላለሁ። እዚህ በጣም ይሄ ነገር አንተ ፕሮግራም አንዱ ትልቅ ማስተላለፍ ፈልገው እዚህ ይሄ በርናውት እንባለው ስራ በበዛ ቁጥር ብዙ ሰዓት መስራት አይደለም መፍሴ።
አሁን ባንዳንድ ህይወትን ቀለል ለማድረግ በሚመከሩ ትምህርቶችም ላይ የምናየው በጣም የበዛ ስራ ከመስራት ይልቅ በቀለጠፈ ሊጠቅም በሚችል መንገድ አሰራርን ማደራጀት ነው እንደ ጥሩ የሚባለውና ጥሩ ምክር ሰጥቷል። በጣም በመስራት ብቻ ይሸነፋል ያስቡትን ብዙ ወጣቶችም የሚያመላክት ይመስለኛል። ፕሮፌሰር ዮናስ ወደ ሌላ ጥያቄ ከመሻገሬ በፊት እዚህ ቀደም ብዬ ባነሳውሎት ከሙያ ጋር በተያያዘው ፈተና ቅድም እንዳሉት ስራው የሚጠይቀው የአምሮ ዝግጅት ከስራው ጋር የሚሄደው በስልጠናም በስራ በሙያ ለምምድም እንደ ሙያ መስኩ ሁሉም ጋር አለና ቀረብ አድርጌ ያቀረብኩት ጥያቄ በተለመደው መንገድ ከሆነ ውጪ ላለው ማሳየት ፈልጌ ነው። በመደበኛ ሁኔታ ጋዜጠኛ አሁን እንደሚያውቁት መንገዶች ተመቻችተውለት ከጦሩ ጋራ በቦታው ሄዶ ያለውን ነገር እንዲዘግቡ ኃላፊነትም ለአደጋም የተጋለጠ ነገር ይሰራሉ። እሳት ባለበት ጎርፍ ባለበትም በቦታው ሄዶ ይዘግባሉ። ሙያው የሚጠይቀው ፈተና ነውና ቀድም የጦር ሰራዊትን ኃላፊነትና የሥራ ጠባይ እንደገለጡት የኮቪድን አንስተናል በህክምና በርሶ ሙያ ሁሌም ከህመም ጋራ ሁሌም ከህይወት ጋራ የሚደረግ ግብግብ ላይ ነው የምትሰለፉት። ነገር ግን እነኚህ ፈተናዎች የሁሉ ቀን ጣር አይደሉምና አንድ ሰው በየጠዋቱ ሲነሳ የሚያሳስብ መጥፎ ዜና እንደሚኖር አስቦ የሚነሳ ከሆነ ለአምሮም ጤናማ አይሆንም ከሚል መንፈስ ነው ይሄን ማነሳለሁት። ተነጎዳም ይሆነው ከዛም በኋላ ይሆነው በሚያስተላስለው አምሮ ይሄንን የስራዬ አካል ነው ጨርሼ ወጣለሁ ሳላውቀው ግንም ተደጋጋሚ ወደ ውስጤ ያስገባሁት ነገር የሚጎዳኝ ነገር ሊኖር ይችላል ወይ? ይሄንንስ ለማስቀረት ማድረግ የምችለው ነገር አለ ወይ?
እሺ ጥሩ ነው። እንዲያውም አሁን ያለው በእኛ ሙያ ያለው አመለካከት ጠዋት አንድ ሰው ሲነሳ በተለይ መጥፎ ሊሆን ይችላል የሚባል ዜና አንቲሲፔትድ ባድ ኒውስ ወይ ማንኛውም ዜና በሱ አትጀምሩ ነው የሚባለው። ሌላው ቀርቶ በስልካችሁ አትጀምሩ ነው የሚባለው። እና የመጀመሪያ ነገር ከተቻለ ግራውንዲንግ ማለትም ጸሎትም ከሆነ ጸሎት፣ ሜዲቴሽንም ከሆነ ሜዲቴሽን፣ የተወሰነ ነገር 5 ደቂቃም ሊሆን ይችላል ወይ ሙዚቃ እየሰማ ወይ ውሃ የተፈጥሮ ሜዲቴሽን፣ ይሄንን በማድረግ ጀምሩ ነው። ፕሮፌሰር ማርክ ዊሊያምስ ይባሉ ዩኒቨርሲቲ ኦፍ ኦክስፎርድ ድሮ እንዲያውም ቄስ ነበሩ የፕሬስቢቴሪያን ቸርች፣ ከዛ ሳይኮሎጂስት ሆነው እሳቸው ሌሎችም ማስረጃ በደንብ በሳይንሱ ቀናቸውን መጀመሪያ ያለባችሁ በግራውንዲንግ ነው፣ በሜዲቴሽን በጸሎት። እድለኛ ሆኖ ሃይማኖተኛ የሆኑ ሰዎች መጸለይ ይችላሉ። ሃይማኖተኛ ያልሆኑትም ደግሞ እንደዚሁ መንፈሳቸውን አረጋግተው ሀሳባቸውን ሰብስብ በማድረግ ጀምሮ ነበረ። ሌላው ደግሞ የፊዚካል አክቲቪቲ እንቅስቃሴ። አሁን ጠዋት ጠዋት ሁልጊዜ ለአንድ 15-20 ደቂቃ ተንቀሳቅሼ እመጣለሁ። ያ መንፈሴን ያዘጋጀዋል። ግን አንዳንድ ጊዜ ደግሞ እንደው መቼም ሁኔታዎች ኢትዮጵያ ውስጥ ሲጋጋሉ ጦርነት ውጊያ የነበረ ሰሞን በተለይ ያቺ ለራሴ ያወጣኋት ግን እንደው እያዳለጠችኝ በዜና ጀምራለሁ። እና ይሄ እንግዲህ ልክ የመንፈስ ጡንቻን አዳብረ ከዛ ወደ ቀኑ ስራ ስትገባ እንዲያውም ቀንህን መጀመሪያ እቅድ ሳታወጣ አትጀምር ነበረ። 2 ደቂቃም ቢሆን ወስደህ ከዚህ ሰዓት እስከዚህ ይችን አደርጋለሁ እንደብዙ የተወሰነም ነገር ከዚህ እስከዚህ ወይም ቢያንስ ዛሬ ይህን አደርጋለሁ አንድ 4-5 ነገር እንደዛ ጽፎ መነሳት መስመር እንድትይዝ ያደርጋል ነው
ምክሮቹ ይገቡ ናቸው። ፕሮፌሰር ዮናስ ያጥሎ እንድናየው የፈለኩት ጭብጥ ደግሞ የዓለማችን ሌላ ፈተና ነው። ከነኚህ ጉዳዮች ጋር ይዛመዳል፣ በተዘዋዋሪም ነካክተነዋል። እንዲህ ያለው ትርምስ ባለበት ሁኔታ ውስጥ የሚፈጠሩ በርግጥ የሆነው ያነሰ ይመስል የተዛቡና የሐሰት ወሬዎች የሚያደርሱት ጉዳት አሁን ደግሞ ቀድም ያነሱት ያ ቴክኖሎጂም ለክፋት ስራ እየዋለ ነው። ሌላ ቀርቶ መንግስታት እንኳን ከጊዜው ፈተና አልዳኑም። ታላላቅ የሚባሉ መንግስታት ሳይቀሩ ሰለባ ከመሆን ያልዳኑበት ጊዜ ላይ ነን። የተሳሳተ የተዛባን መረጃ ለማይመረምር ሰው አይደለም ለሚመረምር እንኳን ለጊዜው ማሳሳት የሚችሉ መረጃዎች በቀላሉም በቴክኖሎጂ የሚሰሩበት ሁኔታ ላይ ነው ያለነውና እነኚህንስ እንዲህ ያለው ጉዳት አንድም ወይ ጥቅም የሚያገኙ ወይንም ደግሞ ሌላ የተለየ ዓላማ ያላቸው ሰዎች የማያቆሙት ስለሆነ ማቆምም የሚቻል አይመስልም አሁን ካለበት ሁኔታ አንጻርና እዚህ ላይ በስነ ልቦናው ምን ይታየታል?
ፕሮፌሰር ዮናስ እንዳለ ገዳጋር የጀመርነው ቃለ ምልልስ አልተቋጨም። ቀሪውን በሌላ ፕሮግራም እናቀርባለን።
እውቁና አንጋፋው የኢትዮጵያ ቋንቋዎች የስነ ጽሑፍና የስነ መለኮት ጉዳዮች አዋቂው ፕሮፌሰር ጌታቸው ኃይሌ አረፉ።